the voice of America.
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ።
ላሊበላ በ29 ነው የሚያከብሩት። ቤዛ ኩሉ ዓለም ብለው የሚወርቡት ቤዛ ኩሉ ዓለም ዮ ተወልደ ብለው ያ ስነ ስርዓት የሚካሄደው ሁል ጊዜም በ29 ነው።
በየአራት አመቱ እንደሚያጋጥመው ሁሉ
የዘንድሮው የገና በዓል ታህሳስ 29 ሳይሆን ታህሳስ 28 ቀን አርብ ዕለት ነው የሚውለው።
ታዲያ ንጉሴ አክሊሉ በዛሬ ዝግጅቱ
ይህን በየአራት አመቱ ሊቃውንቱ የሚከራከሩበትንና ዛሬም እልባት ያላገኘውን ጉዳይ ይመለከታል።
አራተኛ ፖሊስ ጣቢያ እንደስረኛ ሆኜ ገብቼ ብዙ ነገሮችን ነው ይዤ የወጣሁት። ሰው ወደ ሌብነት ለምን ያዘነብላል? እና በተቻለ መጠን እንግዲህ ሰው ያልነካቸውን ነገሮች ለመስራት ነበረ ጥረት ማድረግ።
ከጋዜጠኛና ዲፕሎማቱ ወርቁ ተገኝ ጋር የጀመርነው ቆይታ አልተቋጨም።
የዛሬው ቀደም ሲል ያሰማነውን ትዝታውን ጨምሮ ሌሎችንም ጉዳዮች አካቶ ይጠቃለላል።
የዛሬው የቆሎ ተማሪ ወጋችን ዛሬም እያዋዛ የሚያስቸግረንን ቁም ነገሮች እንቋል።
ቆይታችሁን ከእኛ ጋር እንድታደርጉ የአክብሮት ግብዣችን ይድረሳችሁ።
ከዝግጅታችን ግብዣ ጋር የናፍቆት ሰላምታችን የምናቀርበው
ከአቀናባሪው ንጉሱ ታምሬ ጋር አዲሱ አበበና
እኔም አሉላ ከበደንን። የሰዓቱ የዓለም ዜና ይቀድማል።
ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የሩዋንዳው ፕሬዚደንት ፖል ካጋሜ በመጪው የአውሮፓውያኑ 2017 ዓመተ ምህረት ለሶስተኛ የስልጣን ዘመን ለመወዳደር ያደረጉትን ውሳኔ ዩናይትድ ስቴትስ ነቅፈዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ የካጋሜ ውሳኔ ዩናይትድ ስቴትስን አሳዝኗል ብለዋል። ካጋሜ የሀገራቸው ሕዝብ ከ20 ዓመታት በላይ ለፍቶ የመሰረታቸውን ዲሞክራሲያዊ ተቋማት ለማጠናከር የነበራቸውን ታሪካዊ እድል ችላ ብለዋል ሲሉ ጆን ከርቢ ቅሬታቸውን ገልጸዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ሳውዲ አረቢያ ንጉሳዊ ቤተሰቧን ይነቅፉ የነበሩትን ታዋቂ የሺያዎች ሼህ ናሚር አልነሚርን በሞት በመቅጣቷ በቀል ይጠብቃታል ሲሉ አስጠነቀቁ። የኢራኑ አብዮታዊ ዘብ ዛሬ ባወጣው መግለጫ በኒሚር ሞት የሳውዲ አረቢያ ዘውዳዊ መንግስት ወደ ውድቀት እያቆለቆለ ነው ማለቱ ተሰምቷል። የሼሁ መገደል በዓለም አቀፍ ደረጃ ሀዘንና ቁጣን ቀስቅሷል። የታወቁት የሺያ ሃይማኖት መሪው አመጽ በመቀስቀስና በሌሎችም ወንጀሎች የተፈረደባቸው ከሁለት ዓመታት በፊት ሲሆን የንጉስ አልሳኡድን ቤተሰብ ይነቅፉ የነበሩ ናቸው። እንደ አውሮፓውያን አቆጣጠር በ2011 ዓ ም ሳውዲ አረቢያ ውስጥ የተቀሰቀሰው የሺያዎች የተቃውሞ እንቅስቃሴም ዋና ዋና መሪዎች ከነበሩት አንዱ እንደነበሩ ተጠቅሷል። ዩናይትድ ስቴትስ የኒሚር መገደል መካከለኛው ምስራቅ በተለያዩ ሃይማኖቶች መካከል ያለውን አምባጓሮ ከማባባስ በስተቀር ሌላ ውጤት አይኖረውም ስትል አስጠንቅቃለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአመት በዓል ረፍታቸውን አጠናቀው ወደ ዋሽንግተን ተመልሰዋል። ፈጥነው የሚያከናውኑ ስራቸው በመሳሪያ ሽያጭ ላይ አዳዲስ ቁጥጥሮችን መጣል እንደሚሆን ተገልጿል። ሚስተር ኦባማ ባለቤታቸው ሚሼልና ሁለቱ ልጆቻቸው የአመት ረፍታቸው ላይ ከቆዩበት ከፕሬዚደንቱ የትውልድ ሀገር ከሀዋይ ትናንት ሌሊት ነው ወደዚህ የተመለሱት። የዩናይትድ ስቴትሱ የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ተፎካካሪ ዶናልድ ትራምፕ በሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ የተዋጊዎች መመልመያ ቪዲዮ ላይ መታየታቸውን እያጣጣሉት ናቸው። ባለፈው አርብ ይፋ የሆነ የአልሸባብ ቪዲዮ ላይ ዶናልድ ትራምፕ በደቡቧ የደቡብ ካሮላይና ክፍለ ግዛት የምረጡኝ ዘመቻ ወቅት የዩናይትድ ስቴትስ መንግስት ሙስሊሞች ወደዚች ሀገር እንዳይገቡ እንዲከለክል የሚጠይቅ መግለጫ ሲያነቡ ነው ያሳየው። ሚስተር ትራምፕ ያንን ጥሪ ያደረጉት ከካሊፎርኒያ ሳን በርናርዲኖ ውስጥ ከደረሰው ሕይወት ያጠፋ ጥቃት ተከትሎ ነው። ሚስተር ትራምፕ ዛሬ ለሲቢኤስ ኒውስ ፌስ ደ ኔሽን ፕሮግራም በሰጡት ቃለ መጠይቅ ማለት ያለብኝን እላለሁ፣ ደግሞም አልሸባብ ሌሎች ሰዎችንም በቪዲዮዎች ላይ አሳይቷል ሲሉ ተከላክለዋል። ባለፈው ወር የዲሞክራቲክ ፓርቲው እጩ ተፎካካሪ ሂለሪ ክሊንተን የእስልምና መንግስት ብሎ ራሱን የሚጠራው ቡድን ዶናልድ ትራምፕን እስልምናንና ሙስሊሞችን ሲሳደቡ የሚያሳዩ ቪዲዮዎቻቸውን ለጂሃዳውያን መመልመያ እየተጠቀመበት ነው ሲሉ መናገራቸው የሚዘነጋ አይደለም። በመጨረሻም የህንድ የጸጥታ ኃይሎች ትናንት ቅዳሜ ፓኪስታን ድንበር አቅራቢያ በምትገኘው ፋላንትሮት የምትባል ከተማ ማንነታቸው ያልታወቀ ታጣቂዎች ጥቃት ያደረሱበትን የአየር ኃይል ጦር ሰፈር ለመቆጣጠር ለሁለተኛ አከታታይ ቀን ውጊያ ላይ መሆናቸው ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ የራዲዮ መጽሔት ዝግጅት ነው።
አዎ፣ የራዲዮ መጽሔት ነው። አሉላ፣ በነገራችን ላይ እረፍት እንዴት ነው? አድማጭ አላወቀ መሰለህ እንዴ? የት ነው ያለው ለመሆኑ?
አዲሱ አራክኝ እንዲሁ ዋሽንግተን ዲሲ አቅራቢያ ነው ያለሁት። እረፍት ላይ መሆኔም አያታወቅ ሆነ እናስታውስ። ታዲያ በዓሉን አብረን እንድናከብር ከራዲዮ መጽሔትም ባለመራቅ ተገኝ ይችላል።
ማሳበቂያ አይደለም፣ ድምፅህ ራሱ ያሳብቃልና ነው። መልካም ነው።
የምንነጋገረው ነገር አለ ኋላ ላይ ቆየት ብለን።
እሺ፣ ይህ
ለራዲዮ መጽሔት ይገኝበትን።
መልካም። እንዳልከው ይህ የራዲዮ መጽሔት ዝግጅት ነው። በኢትዮጵያ የዘመን አቆጣጠር አድማጮቻችን፣ እሁድ ታህሳስ 24 ቀን 2008 ዓ.ም ነው ዛሬ።
በአውሮፓውያኑ ደግሞ አዲሱ 2016 ዓ.ም ከባተ ዛሬ ሶስተኛ ቀኑ ነው።
እንኳን ከዘመን ዘመን አሸጋገራችሁ እንላለን።
እንኳን ከዘመን ማን ነበር አዲሱ?
የለም የለም፣ አሉላ ማቴዎስ ማርቆስ የለም፣ እዚህ ፈረንጅ ጋር የለም።
ይሁና ይሁና። ለማንኛውም ለአውደ ዓመቱ አክባሪዎች በሙሉ እንኳን አደረሳችሁ።
በፈረንጅኛ ሀፒ ኒው ይር እንላለን።
በራዲዮ መጽሔት የጊዜ ሰሌዳ መሰረት ታዲያ አሁን ሰዓቱ
ምርጥ ግጥም ነው የሳምንቱ።
ጠብታ ጠብታ የውሃ ጠብታ ውሃ ጥም ውሃ እርካታ ውሃ ጎርፍ ሰት መፈስ ብሎ የስንቱን ቤት ማፍረስ ውሃ ሲቆጣ ረፋ ደፍቆ ያዙኝ ልቀቁኝ ብሎ ማቅራራት እንደ ኮረኮሩት ሕፃን መቦረቅ ከደንጊያ መላጋት ደረቱን ነፍቶ መወናጨፍ እግዚኦ አታድርስ በውሃ መሞት ውሃ ሲወስድ አሳስቆ ከእንጀራ ጋር አናንቆ ከእንጀራ ጋር አናንቆ እንዲሉ ሲከፋው ሁሉንም ጠርጎ ጠራርጎ መንጎድ መደንፋት ከምኑም ከምኑ አላትሞ ውጦ መጥፋት ውሃ ሕይወት ውሃ ሞት እዚሁ አታድርስ በውሃ መሞት ጠብታ 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 የውሃ
የዛሬው እንግዳችን ዛሬም ዝግጅታችንን በግጥም አሟጥቷል።
ጋዜጠኛ ወርቁ ተገኝ ተመልሶ ይመጣል። ለግጥሙ ግን እናመሰግናለን።
እንደገና ሃፒ ኒው ኢየር መልካም አዲስ ዓመት እንላለን።
የምሽቱን ቀዳሚ ዜማ የአዲስ ዓመት ዜማ በማሪያ ኬሪ ነበር የሰማነው።
በቀጥታ ከጋዜጠኛና የቀድሞ ዲፕሎማት ወርቁ ተገኝ ጋር ወዳደረግነው አልኩ አዲስ።
ነገሩ ነገር ነው፣ ውስጡ ጉራንጉር ነው የሚባለው።
ማለት ነገር ያነጋገርኩት ነው።
ነገር ፍለጋዋ ገብታኛለሽ ነው። እንደኔ ኦታዋ ብትሄድ ኖሮ አብረን እናዋየው ነበር። አዝናለሁ አሉላ።
ግድ የለም ጋሽ ወርቁን ሌላ ጊዜም በሌላ ፕሮግራም እናገኘዋለን። ለዛሬው እንኳን ለ2016 ዓመተ ምህረት በዓሉን ከሚያከብሩ አድማጮቻችንም አንዱ ነውና እንኳን አደረሰህን ልጋራ።
በጣም ጥሩ ነው። ልክ እኔም እንደዛ ነው የዛሬውን የጀመርኩት። ጋሽ ወርቁ ሁለታችንም እንኳን አደረሰህን።
እንኳን አብሮ አደረሰን። አንተም አድማጮችህም እንኳን አብሮ አደረሰን።
አዎ እንግዲህ ባለፈው 15 ቀን ያቆምነው ወደ ማስታወቂያ ሚኒስቴር ጎራ ስትል የለም እሱ እንዲህ በቀላሉ የሚያልቅ አይደለም በሚል ነው እና ከዛ መነሳት እንችላለን።
ነገር ግን ወደ ማስታወቂያ ሳንመጣ ትዳር መቼ ነው የተመሰረተው? ማስታወቂያ ከገባህ በኋላ ነው ወይ ከዛ በፊት?
ማስታወቂያ ከገባሁ በኋላ ነው። 66 ዓመተ ምህረት።
ያን አብዮቱ አላደናቀፋችሁም እንዴ?
አብዮቱ አፍላ የአብዮቱ አፍላ ጊዜ ነው። ምንም አላደናቀፈንም። ምክንያቱም አስታውሳለሁ የእኛ ሰርግ ለየት ያለ ነበረ። እርግጥ አንዳንድ የሰረጉ ሰዎች ነበሩ በዛን ጊዜ። የእሱ ተቃራኒ ስለነበረ የእኛ ሰርግ ምንም አላመጣብንም። እኔ ሌሎቹ ኬክ እንኳን ከውጪ ድረስ ነው አስመጥተው ስነ ስርዓቱ ላይ የተቆረሰው እና በለውጡ ጊዜ ስለነበረ ሰው ተቃውሞት እንደነበረ አስታውሳለሁ።
ስለ ሰርጉ ከጀመርን እስቲ እኔም የሰማሁትን እያነሳሁ እናወራ። የተለየ ሰርግ ነበረ ባለህ ቀደም ያለ የቤተ ክህነትም ትስስር፣ በባህላዊ ልብስ ካባ፣ በኬኩን ፋንታ አምባሻና አነባበሮ የመሳሰለ ተደርጎ ነው። እስቲ በስፋት ስለ ሰርጉ አውራን። ለምንስ እንደዚህ አረግ? ምን ይመስል ነበር? እንደው በሀሳብ አድማጮችን እዛ ሰርግ ላይ እስቲ።
አንደኛ ከአቅም በላይ ይደግሱ የነበሩ ሰዎችን በፕሮግራም እያቀረብን ለህዝቡ፣ ለአዲስ ተጋቢዎች መጥፎ አርአያ መሆናቸውን ብዙ ጊዜ ለማጋለጥ እንሞክር ነበር እና እኔ ደግሞ እዛ ውስጥ መግባትም አልፈለግኩም። በተቻለ መጠን እኔ ባህላዊ ነገሮች በጣም ደስ ይሉኛል። ሰርጉን በጣም በጣም በባህል ምንም ነገር ሳይቀላቀል በባህል እንትን ያደረግ ነው። ልብሱ ባህል ነው፣ ምግቡ በሙሉ የአገር ባህል ነው እና ምንም የውጭ ነገር ሳንቀላቅል እንደዛ ነበር ያደረግ ነው።
እንግዲህ ከወይዘሮ ውድነሽ ጋራ ያው አንተንም አንተ ብል እሷንም አንቺን የምለው ነገር ግን አብሬ ባወራ ደስ ይለኝ ነበር። ግን እንዴት ተገናኛችሁ ከወይዘሮ ውድነሽ ጋር?
ከውድነሽ ጋራ የእሷ ጓደኛ የሆነች እኔ ዘመዴ፣ እሷ ወደ አሜሪካን ሀገር ልትሄድ የእሷ የመሸኛ ግብዣ ተደርጎ እዛ ግብዣ ላይ ነው የተገናኘ ነው እና የተዋወቅ ነው እና ከዛ በኋላ እንዲሁ እንግዲህ እየተቀራረብን ሄድን። በስነ ስርዓት ሰርጉን ለመሰረግ እድል ገጠመን እና ያው ልጆች አፈራን፣ 3 ልጆች እና እንዲያውም የልጅ ልጅ አለን አሁን።
ባጭሩ እንደ ቋጫት ብዙ ሳታጫውተን ይሁንና ወደ ማስታወቂያ።
ጥሩ ለማስታወቂያ ሚኒስቴር ያበቃኝን አንዳንድ ነገር ብናገር ጥሩ ሊሆን ይችላል።
መልካም።
የሀገራችንን ትምህርት፣ ባህላዊውን ትምህርት፣ የቤተ ክርስቲያኑን ትምህርት በጣም ጥሩ አድርጌ ነው የተወጣሁት ማለት ይችላለሁ። ለብዙ ነገሮች መነሻ ሆኖኛል። በተለይ ይሄ የቃል ትምህርቱ ለብዙ ዘመን ብዙ ነገሮችን እንድታውቅ ይረዳሃል፣ ጥሩ ጎዳና ይቀይስልሃል። መምህሬ ጌኔታ ቅሩብ የሚባሉ ነበሩ። የእሳቸው እኔን ኮትኩቶ ማሳደግ ለደህና ነገር አቅቶኛል ማለት እችላለሁ። ሌላው በጣም የታወቁ ባለቅኔዎች ዮሐንስ አድማሱ፣ ዮናስ አድማሱ እነሱ ባደጉበት ቤት በእነሱ እናትና አባት ቤት ነው እኔም የማደግ እድል አጋጥሞኝ ነበረ እና ያ ቤተሰብ ደግሞ ለጥበብ በጣም ቅርብ ነው። የወደፊት እድል የኔንም የቀየሰው እዛ ቤት ሆኜ አንዳንድ ነገሮችን ለማወቅ በመቻሌ ነው። ይሄ እንግዲህ የማስታወቂያ ሚኒስቴሩን እንትን ጎዳና ደህና ያጸዳልኝ ነው ለማለት እችላለሁ። የተማርኩበት ደግሞ ትምህርት ቤት ቀዳማዊ ኃይለ ሥላሴ
ኮከበ ጽባ
በጣም 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 የተለየ ትምህርት ቤት ነው። እዛ ትምህርት ቤት ለመማር እድሉ ስለገጠመኝ መቼም እግዚአብሔርን አመሰግናለሁ። ጥሩም በመሆኑ ነው። ወደ 45 ኪሎ ሜትር ነው በእግራችን ተጉዘን ማታ የምንመለስ የነበረው። ከቀለም ትምህርቱ ባሻገር እዛ ትምህርት ቤት ውስጥ ልዩ ልዩ ሙያ ነክ ትምህርቶች ይሰጡ ነበር እና አንድ ተማሪ በቀለም ትምህርት ጥሩ ውጤት አላመጣም ብለው ያንን ተማሪ ገለል ያደርጉትም ወይም ወድቀሃል ብለው ያባረሩትም። ትልቅ ደረጃ ከሆነ የመምህራን ማሰልጠኛ ነበር፣ የኮሜርስ የንግድ ስራ ዘርፍ የሚያስተምርም ክፍል ነበረ። በዛ ክፍልም ተምረው የራሳቸውን እድል እንዲቀይሱ ያደርጉ ነበረ ተማሪዎቻቸውን። ከቀለም ትምህርቱ ባሻገር ብዙ ብዙ ነገሮች የሚሰጡባቸው ዘርፎች ነበሩ። እነዚያ ሁሉ ዘርፎች ውስጥ እየገባሁ ለመካፈል ሞክሬያለሁ። በጣም ብዙ ተማሪዎች አፍርተዋል፣ ብዙ ሰው አፍርተዋል። ለምሳሌ አቶ ተስፋዬ ታደሰ ሚኒስትራችን ነበር። እዛ ትምህርት ቤት ነው የተማረው፣ ጥሩ ዝና ነበረው። ሻለቃ ግርማ ይልማ ሚኒስትራችን ናቸው፣ እዛ ትምህርት ቤት ነው የተማረው። እና ተማሪውን ጥሩ ጎዳና የሚመሩ ሰዎች የነበሩበት ትምህርት ቤት ነው።
ጥሩ ነው። እዛ ትምህርት ቤት ደግሞ አንተ ብዙ ነገር እንዳደረክ ባለፈው አጫውተናል። እንደው የተረፈ የቀረ ነገር ከሌለ በስተቀር የተማሪዎች ኃላፊ የሆነ ዩኒፎርማቸውን አንተ ባሰብከውና በቀየስከው መንገድ እንደ ተዘጋጀ ብዙ ትዝታዎች አውርተናል።
የተማሪዎች መማክርት ፕሬዚደንት ለመሆን ብዙ ብዙ ፈተናዎችን ማለፍ አለብህ። ብዙ ያልተካፈልኩበት ነገር የለም። በስነ ጽሁፍ እካፈል ነበር፣ በሙዚቃ በጣም እካፈል ነበር። ይሄ ክርክር ክበብ የሚባል ነበረ፣ በሱ በጣም እካፈል ነበር። የሬዲዮ ክበብ ነበር፣ በሱ ሁሉ እካፈል ነበር። የፎቶግራፊ ክለብ፣ ሁሉንም ነገር ለመሞከር ጥረቱ ነበረኝ እና ተሳቶልኛልም ለማለት ይችላለሁ።
ውድድሩን እስቲ ትንሽ አስታውሰን ጋሽ ወርቁ። ውድድሩ ማለቴ ለፕሬዚዳንትነት ወይም ለጸሐፊነት ስትወዳደሩ ፉክክር አለ? ይሄ ዘመቻ ታደርጋላችሁ? እዚህ ሀገር ለፕሬዚዳንትነት ሲወዳደሩ ካምፔን ዘመቻ እንደሚያደርጉት
በጣም ብዙ ፉክክር አለው። ይሄንን እሰራለሁ፣ ይሄንን አደርጋለሁ፣ ይሄን በዚህ አሻሽላለሁ የሚለው ነገር ሁሉ እንደተጠበቀ ነው። ብዙ ፍጭት አለ፣ ብዙ ክርክር ነበረ። ያንን ክርክር ሁሉ ማለፍ አለብህ።
ባህር ነው ዛሬ አንገባበትም ወዳልነው ማስታወቂያ ሚኒስቴር ልንገባ ነው። እንዴት ነው?
ጥሩ። ማስታወቂያ ሚኒስቴር ያኔ ኮርስ ይሰጥ ስለነበረ ኮርሱን ለመቀበል ማመልከቻ አስገባሁኝ እና ያን ማመልከቻ ሳስገባ የመጀመሪያ ዲግሪ ያላቸው ሰዎች ናቸው ይህንን ኮርስ መውሰድ የሚችሉት፣ አትችልም የሚል ነገር ተነገረ። የቅርብ አለቃ የሆነው አቶ ሰለሞን ተሬሳ ይሄንን ነገር ስነግረው በጣም አዝኖ ተከራክሮ፣ ፍላጎቱ ካለው ተሰጦ ካለው አንድን ሰው የመጀመሪያ ዲግሪ ከሌለ ብለን ልንገድበው አንችልም በሚል አሳምኖ አለቆቹን ያንን ኮርስ እንድካፈል ሆነ። በጀርመን እና በኢትዮጵያ መንግስት አማካይነት ይካሄድ የነበረ ኮርስ ነው። እንግዲህ በዛ ነው የገባሁት። እዛም ኮርስ ላይ ፍላጎቱ ስለነበረኝ ጥሩ ውጤት በማምጣቴ ደህና ደህና ነገሮችን ሊያስጨብጡኝ ሞክረዋል። እንዲያውም አስተማሪ የነበረ ሀይ ስኩል ውስጥ አስተማሪ የነበረ መሐመድ ኢድሪስ ጋሼ ነበረ የምለው እንኳን በኋላ ስራ ላይ አብረን ተቀራርበን እንሰራ ስለነበር ጋሼ የሚለው ቀረና ያው መሐመድ ኢድሪስ በጣም በጣም የማከብረው ሰው ነው። ቁጥብ ነው። የሚሰራውን ስራ የሚያውቅ ሰው ነው። ብዙ ያነበበ ሰው ነው። የእሱን ፈለግ ለመከተል ጥረት አደርግ ነበረ። ኮርሱም ካለቀ በኋላ ደግሞ በአጋጣሚ ደበበና ወጋየሁ እዛ መጥተው ስለነበረ ማስተወደ ከሃንጋሪ እንደመጡ ነው አብሬያቸው ለመስራት እድሉን ስላገኘሁ ብዙ ነገሮች ተሳክተውልኛል ማለት ይችላለሁ።
ማስታወቂያ በትክክል ግን ምንድን ነበረ ወደ አእምሮ የሚመጣው? ምን ምን ዝግጅቶች ናቸው ጋሽ ወርቁ?
ቅድም እንዳልኩ ከደበበና ከወጋየሁ ጋራ እንሰራ የነበረው በኪነ ጥበባት ጉዞ ደበበና ወጋየሁ ሆነው እኔም በተጨማሪ በረዳትነት አብሬያቸው ሰራ ነበረ። አንዱ ኪነ ጥበባት ጉዞ ነው። ሌላው የግጥም ጉባኤ የሚል ነው። ያው ፍላጎቱ ስለነበረኝ ያንን የግጥም ጉባኤ ከመጽሐፍት ዓለም ወጋየሁ የተረከውን
ፍቅር እስከ መቃብር
እመራ ነበረ። ሌላው አረፍ በልና ውጋ የሚል ሳምንታዊ ፕሮግራም ነበረኝ። እዛ ላይ የሚቀርቡ ሰዎች ባለስልጣን መሆን የለባቸው። በታች የወረዱ ሰዎች ግን በአስተሳሰባቸው የመጠቁ ሰዎች የምናቀርብበት ፕሮግራም ነበር። ወይም ለአድማጩ በጣም በጣም እንግዳ የሆኑ ነገሮች፣ ለምሳሌ አሁን መቃብር ቆፋሪው፣ የሬሳ ሳጥን ሰሪው፣ ላሊበሎች ላሊበላ ሌሊት ወጥቼ ከረጅም ታሪካቸውን ከየቦታው ፈልፍዬ እነሱን አሁን ዋየለሽና ዋየለህ የሚባሉ ሰዎች
እንዴት ይገኛሉ? ግን ቀጠሮ ምንም ማረጋ አይቻልም ነው የተወሰነ ጊዜ ወቅት አላቸው የሚመጡበት ይመስለኛል።
በምኖርበት አካባቢ አንድ ትልቅ ሰው ሞተው የሳቸው 40 ነው እንደዚህ ነበር። እና እዛ 40 ላይ ሌሊት መተው ሲጮሁ እኔ ናግራ መሳሪያዬን መቅጃ መሳሪያዬን ይዤ ሄጄ ቀርጬ ከዛ ሰዎቹን ገንዘብ ሰጥቼ ወደ ስቱዲዮ ሲጄ ከነሱ ጋር አንዳንድ ፕሮግራም ሰራሁን። በእውነት በጣም የሚደንቅ ነገር ነበረ። እና እንዲህ አይነት ነገሮች ብዙ ሰው እንደው ልብ የማይላቸው ነገሮች እያወጣሁ ነበረ አቀርብ የነበረው በዛ ፕሮግራም። እና ሌሎችም ፕሮግራሞች ነበሩ እንግዲህ ለማስታወስ ያህል የሚል ነበረኝ። ባንድ ፕሮግራም ላይ ያቀረብኳቸው ልጆች ነበሩ እነዚህ ሀራምባ የሚባሉ። እነዚህ ቤንዚን አሽተው በቤንዚን ሰክረው ሜዳ አደግ ሆኑ። እንዳይሰማቸው ነው ብርዱ እንዳይሰማቸው ነው
ነው ቤንዚን
የሚያሸቱትና ይሰክራሉ አይታወቃቸው። እነሱ ልጆች ሰብስቤ ኢንተርቪው አድርጌ መነሻቸውን ሁሉ እና ለምን ለዚህ እንደበቁ በደርግ ጊዜ ነው ተፈራው እንደ ደርግ ባለስልጣን ሰምተው በነጋታው ቴፑ ተወስዶ ተደምጦ ልጆቹ ተሰብስበው ፍልሃ ውስጥ እንዲገቡ ተደርጎ ነበር።
ኦ ጥሩ ነው።
በኋላ ግን ልጆቹ የለመዱት ህይወት ሌላ ነው። ሊስማማቸው አልቻለም፣ ሊጠማቸው አልቻለም።
እንደዚህ ጋር ትንሽ የሙዚቃ አረፍ መሸጋገሪያ እናድርግ አሽወርቁ
ይቻላል?
ዳዩ የቆሎ ተማሪ
ዘመን የጠገበ ባህላዊ ትምህርት ላይ የሚያጠነጥ
Heaven and Earth ገነትና ምድር የጥናታዊ ፊልሙ ርዕስ ነው። በቀደመው የራዲዮ መጽሔት ፕሮግራማችን እንግዳችን ነበር የለንደኑ ነዋሪ የማህበረሰብ ጥናት ባለሙያው መኮንን ሚካኤል ነው ዛሬም ስለዚህ ጥናታዊ ፊልሙ የሚያጫውተን።
መልካም ወደ ውይይቱ ለፏ አሉላ።
በዚህ 45 ደቂቃዎች በላይ በሆነ ጥናታዊ ፊልም በርከት ያሉ ጭብጦች ተካተዋል። እስኪ ዋናውን ነገር እንመርምር። የቆሎ ተማሪ ጉዳይ በርቀት ከሚወራና ቀደም ሲል የነበረውን ባህል ከማስታወስ በመለስ ባንተ ፊልም ውስጥ በታየው ያህል ጥልቀት በዚህ ዘመን መኖሩንም በቅርበት ለማንረዳ የቆሎ ተማሪ ራሱን የቻለ አሰራር አካሄድ አንድ ታዳጊ በተለይ በሃይማኖታዊ ትምህርት ዘልቆ እስከሚሄድ ድረስ ደግፎ የሚሄድበት ስርዓት ዛሬም ድረስ በርግጥ እንደ ቀድሞ ሁሉ የሚማሩበት ስርዓት አለ? ምን ይማራሉ? ምን ተመለከትክ?
ምንድነው የተመለከትኩት በዚህ የዶክመንተሪ ስራ? አስገራሚ የሆነ የኢትዮጵያን የፍልስፍና መሰረት ነው። እርግጥ ሞደርኒቲ ተጀመረና በአንድ ጊዜ ምንም አይነት ብሪጅ ሳይደረግ ድልድይ ሳይደረግ ነው ከነበረንበት የትምህርት ስርዓት ቀጥታ ወደ ዌስተርናይዝ ወደ ሆነው የትምህርት ስርዓት የገባ ነው። እርግጥ ነው ትንሽ ወደ ልቦናችን ተመልሰን በአንድ ጊዜ ከማስገባት ይልቅ ድልድይ ተደርጎለት ቀስ በቀስ ከዛም ባህላዊ ትምህርት ከሊተርጂው እና ከዚህ ከቤተ ክህነት ትምህርቱ የተወሰነው ፓርት ተወስዶ እንደገና ከሞደርን ኤጁኬሽኑ ትምህርቱ አንድ ላይ የሆነ ድልድይ ተመስቶለት ቢሆን ኖሮ አሁን መገመትም ያስቸግራል ምን አይነት ሶሳይቲና ምን አይነት የትምህርት መሰረት ልንመሰረት እንደምንችል። ይሄ እንግዲህ ቢሆን ኖሮ የሚል የራስ አስተሳሰብ ነው። ነገር ግን አሁን የጨለመውን አህጉር እናብራ ከሆነ ማንም እኮ እናብራ የሚሉ ሰዎች እኮ ሳይበሩ የበራ ነበሩ ይሄ ኮንቲነንት። ይሄ እኮ የቆሎ ትምህርት አሁን የምልህና የስነ ጽሁፍ መሰረት እኮ ለ2000 ዓመት የኖረ ነው። ፊልሙ ላይ እንግዲህ የዞርክ ኢንተርቪው ሳደርግ አንድ ተሳታፊ ምሁር እሳቸውም የቆሎ ትምህርት ቤት
ተማሪ የነበሩ
ናቸው። እንዴ ይሄ እኮ ስኮላርሺፕ ነው። ስኮላርሺፕ እኮ አይታወቅም በዓለም ላይ እኛ ስንመሰርተው
የነጻ ትምህርት እድል
እኛ የኢትዮጵያ እኮ ናት ስትሰጥ የነበረው። አንደኛ ከየትኛውም የሀገሩ ክፍል ሂድ የምትፈልገው ፓዝዌይ እያንዳንዱ የራሱ መስመር ያለው ትምህርት ቤት ነው የሚያስመርቅህ በተወሰነ ክፍል ነው እና ትሄዳለህ። ከህፃነት ጀምሮ ቤተሰቦችን ጥለህ ሄደህ እዛ ትገባለህ። 5 ሳንቲም ለአስተማሪ የምትከፍለው ነገር የለም። ኮሚኒቲው ሶሳይቲው እዛ ያለው የቀን ቀለብህን እየረታ እየበላ ከሰራ ትንሽ ተማሪ እስከ ሊቀ ሊቃውንት እንግዲህ ፕሮፌሰር ልንለው እስክትሆን ድረስ ነው የምትማረው። እና ምናሉኝ ፊልሙ ላይ ኤኮ ስኮላርሽፕ የነጻ አሁን እኛን የጨለመ ኮንቲኔንት ካሉን ያን ጊዜ እኮ እንግዲህ ምን አይነት ብርሃን ነው የነበረው? እኛ ይህን ስንሰራ እኮ የነጻ የትምህርት ዕድል ምን እንደሆነ መንፈሱንም አያውቁትም አሉ። ሌላው አሁን ያለበት ደረጃ የቆሎ ትምህርት ቤት እና የግዕዝ ቋንቋው በጣም በጣም እንዲጠፋ በሚችልበት ደረጃ ነው። እንግዲህ አሁን እርግጥ የዘመናዊ ትምህርት ተስፋፍቷል። አሁን እንደገና ሙሉን እንቀይር ሊሆን አይችልም። ግን እንደ ሰብጀክት እንኳን የግዕዝ ላንጉጅ
የግዕዝ ቋንቋ
እንደ ሰብጀክት እንኳን አሁን ግሪክ በመላው ሀገር በሀገሩ ላይ እንደሚሰጥ በሰብጀክት ደረጃ እንደሚሰጥ ነው። ለምንድን ነው ማንነጋገርበት? እና አትሊስት እንደ ሰብጀክት በሃይ ስኩል ደረጃ ወይ በኤሌመንተሪ ስኩል ደረጃ መሰጠት ቢቻል ይህንን እንደ ቅርስ ማስቀመጥ ይቻላል። የእኔ ዶክመንተሪ አሁን ሜቢ ቢጠፋ ደግሞ እስኪ ይህም ነበረን ለማለት ብዬ ነው። አሁን እዛ ዲፕ እስከ ቆዳማት ውስጥ ገብቼ ልጆቹ እየለመኑ በዚህ ሀርድ የሆነ ላይፋቸውን ሲኖሩ እንደ ፍላይ ኢን ዘ ዎል ይባላል በፊልም
ገረፍ አድርገህ ህይወታቸውን የቃኝህበትን ነው የምትገልጸው።
ኤግዛክትሊ እሱን እንደ አርካይቭም ነው። አሁን እኔ ምስክር ሆኜ እነግርሃለሁ በጣም ትኩረት ካልተሰጠበትና በደንብ አድርገን ትንሽ ዳታ እያደረግን ይህንን መሰረታዊ መነሻ ባህላችንን ለማቆየት ካልቻልን በቃ ታሪክ ሆኖ ነው የሚቀረው።
መልካም። ቀደም ብለህ የስነ ሰው ጥናት ባለሙያ መሆንንም ገልጸህልናል። እንደ ተረዳሁት ጥናታዊ ዘገባዎችንም እንደ አንድ ሙያ አድርገህ ጊዜ ሰጥተህ የምትሰራቸው ናቸውና እስኪ ንገረን፣ እነኚህ ስራዎች ከኢትዮጵያ አስተሳሰብ ጋር መያያዛቸው እንዴት? ወደ ኋላ ብዙ ዘመናት የሚወስዱ ስራዎች ይበልጡን አዘነበል፣ ምንድን ነበር ምክንያትህ በጣም ርቀ ወደ ኋላ መሄዱን እንድትፈልግ ያደረገ?
እንግዲህ ምንድን ነው አንደኛ ራሱ ይሄ ፍልስፍናው ነው ሞር ፋሲኔት ያደረገኝ። በጣም ተደነቅኩ። ይህንን የሚያህል አስተሳሰብ፣ ይህንን የሚያህል የእውቀት መሰረት እያለ መጥተው እንግዲህ ፈረንጆቹ ሌሎች የዶክመንተሪ ፊልም ሜከርስ የራሳቸው አንግል አላቸው መጥተው ዶክመንተሪ የጥናታዊ ጽሁፍም ኦር ኮመንተሪም ሲሰሩ እንደገና በሚገባም አይደለም የሚቀርበው። ምክንያቱም አንዳንድ ጊዜ ምንድን ነው የሚዲያ ካምፓኒዎቹም ኮርፖሬሽኖቹም በእነሱ አንግል መሄድ አለብን እና ሁል ጊዜ አጣጥለው ነበረ፣ ግን እንዲህ ነው፣ እንዲህ ያላቸው ግን እንዲህ ነው። እውቀቱ እርግጥ በጣም ሲቪላይዝ የሆነ ነው፣ ግን የሳውዝ አረቢያ ኮኔክሽን አለው። በቃ ማዋደቅ ነው። የአፍሪካ የሆነውን ነገር በሙሉ ብዙ አሉታዊ ጽሁፎችን ስላየው አሁን እንደ ሪሰርችም ነው። እስቲ በውስጣዊ አስተሳሰብ እኔም ግን ከዛው የወጣው ከኢትዮጵያ የወጣው ስለሆንኩኝ እስቲ ምንም ባያስተሳሰብ ትክክለኛውን ስራ አውጥቼ ማሳየት ብችል ባለኝ ሙያ በሚል ነው የተነሳሁት እና የ23 ደቂቃው የኢትዮጵያን ቲንኪንግ ሙሉውን በዘርዓ ያዕቆብ ፍልስፍና ላይ እና በኢትዮጵያ ፍልስፍና እንዳለ የነገርኩ ምን አይነት ፍልስፍና መሰረቶች የሚዳስስ ምሁራኑን ነው ቃለ መጠየቅ አድርጌላቸው ያን የመሰለ የአርክቴክቸር እውቀት ኖሮን እያለ ኢለቨንት ሰንቸሪ የተሰራ ቢልዲንግስ እንደ ላሊበላ አይነት ሮክሄውን ቸርችስ እንደ አክሱም ኦብሊክስ አይነት ወደ ታች መሄድ እንደሆነ የተለያዩ እነዚህ ምን ሆነው ምን የት ነው ጋፕ የተፈጠረው?
ያ የቀደመ ስልጣኔ ከአሁኑ ጋር እንዴት አያያዝም የሚለው
ምንድን ነው የሆነው? እና ይህንን ቃለ መጠየቁን ነው ያቀረብኩት ለእነዚህ ምሁራን። ምንም 100% መልስ የሚገኝበት ባይሆን ለመነሻነት ነው። ሁለተኛው ሳክረድ አርት በሞደርን ኢትዮጵያን ኤጁኬሽን እና አርት ኤጁኬሽን ላይ የስነ ጥበብ እና የስዕል ትምህርት ላይ አለ ፈለገ ሰላም የሚባሉ ኬተር እና አባት አሁን ያለውን የኢትዮጵያ የስዕል ትምህርት ቤት የመሰረቱ ናቸው እና ከእሳቸው ባዮግራፊ በመነሳት በዛን ጊዜ የነበረውን የኢትዮጵያን የትምህርት ስርዓት እነሱ እንግዲህ የመጀመሪያዎቹ ናቸው። ሌሎች የትምህርት እድል አግኝቶ ተምሮ መጥተው ሀገራቸውን ወደ ሞደርን የትምህርት አስተሳሰብ ለመቀየር ሙከራ ያደረጉ ከእሳቸው ባዮግራፊ በመነሳት የነበረውን ሁኔታ በሚጣፍጥ አይነት ሁኔታ ነው ያቀረቡ። እሱም ያው ታሪካችን የሚመለከት ነው። ሶስተኛው አሁን የሰራሁት ነው። እንግዲህ ሶስቱም ተያያዥነት አላቸው። ለምን ኢትዮጵያ ብቻ ላልከኝ፣ በቃ ሌላው ሁሉም ብዙ ተሰጥቶበታል፣ የብዙ ሰው ኢንትረስትም አለ። የእኛ ግን መጥቶ የሚሰሩትም የራሳቸው አንግል አላቸው ሁልጊዜ የሚያቀርቡበት። እንደገናም ደግሞ እንደው ዲቴል ገብቶም ለማየት የሚፈልግም ይህን ያህል አላገኘውም። ስለዚህ ለምን አልሞክረውም? እና እኔ በዚህ ላይ ተከታታይ የሆነ ቀረው ዓለምም ሆነ ለኔክስት ጀኔሬሽን ለሀገራችን ወጣቶች መማሪያ እንዲሆን አይደንቲቲ ደግሞ በጣም 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 ማንነት ደግሞ በጣም ጠቃሚ ነው። በደንብ አድርገ ጠንቅቀ የኋላ ማንነትን ካወቅ ዛሬ ማንነትን በደንብ ትረዳለህ፣ ጥያቄ የማይኖርብህም፣ ወደፊት ደግሞ በደንብ መራመድ ትችላለህ። እንግዲህ ይህ ነው የኔ ዓላማ።
መልካም። የመጨረሻው ስራ ለዚህ ውይይትም መነሻ የሆነን ገነትና መሬት በእንግሊዝኛ ሄቨን ኤንድ ኤርት ሌሎች በርከት ያሉ ጥያቄዎችን እንድናነሳ ይጋብዛል። መኮንን ሚካኤል ዜርስጥልኝ ለአሁኑ
አመሰግናለሁ። አሉላ
አሁን የንጉሴ አክሊሉ መስኮት
እንኳን አደረሰን በልህ። ለምን ቢያንስ ሁለት ዓመት በዓል አሳልፈናል። የፈረንጁን ገና፣ የፈረንጁን አዲስ ዓመት ደግሞ ሶስተኛ በዓል ለማክበር የኢትዮጵያውያን ገና እንጠብቃለን እና እንኳን አደረሳችሁ እንደምትለን እርግጠኛ ነኝ። እንኳን አደረሰን እንላለን።
እንኳን አብሮ አደረሰን። እኛ እንግዲህ ያው ዋዜማ ላይ ነን። በዓሉ የሰላም የጤና እንዲሆን የኔ ምኞቴ ነው። አዲሱ
እንዲያው በነገር ላይ የገናን ነገር ብናነሳ ገና ዘንድሮ ታህሳስ 28 ነው የሚውለው። ይሄ የገና በዓል ሁሌ እንዳጨቃጨቀ ነው። እንደው እግረ መንገድህና ካታረገው እንደሆ ብዬ ነው። ለማንኛውም ወደ ዕለቱ ዝግጅት ግባ። እንግዲህ
እንደምታውቁት የልደት በዓል በተለይ በዘመነ ዮሐንስ እንደ ዘንድሮው በ28 በሚውልበት ጊዜ በተለይ እንደ ዘንድሮው ሐሙስ 28 ሆኖ ታህሳስ እንደገና አርብ 29 ሲሆን እጅግ በጣም እጅግ ያጨቃጭቃል። ከአጼ አምደ ጽዮን ዘመነ መንግስት ጀምሮ እስከ ዛሬ ድረስ እልባት ያላገኘ ሊቃውንቱ ከጊዜ ወደ ጊዜ እየተጋጩ በዓሉን አንዳንዶቹ ሐሙስንም አርብንም 28ንም 29ንም ጥንተ ልደቱ ነው እያሉ እየበሉ ያከብሩታል። አንዳንዶቹ ደግሞ የለም 28 ነው የሚከበረው ይላሉ። የለም 28 አይደለም፣ ጌታ ደግሞ የተወለደው በ29 ስለሆነ 29 ነው እያሉ እልባት ሳያገኝ ይኸው ዘንድሮ 28 ሐሙስ ዋለና ጥንተ ልደቱ ደግሞ የሚባለው ጌታ ተወለደበት የሚባለው 29 አርብ ዋለ። ለምሳሌ አሁን ላሊበላ በ29 ነው የሚያከብሩት። ቤዛ ኩሉ ዓለም ብለው የሚወርቡት ቤዛ ኩሉ ዓለም ዮ ተወልደ ብለው እዛ እንደው ትልቁ ተራራ ላይ ሆነው እስር ያሉትን ከእስር የሚቀበሉትን ካህናት ሰማይና ምድር ሆነው ሲያሸበሽቡ የሚታየው ዓለምን ያስደንቀው ላሊበላን በዓለም አቀፍ ቱሪዝም ውስጥ እንዲገባ ያደረገው ያ ስነ ስርዓት የሚካሄደው ሁልጊዜም በ29 ነው፣ ልደት በ28 ቢከበርም። ስለዚህ ላሊበላዎች የልደትን በዓል ምንጊዜም በአራቱም ዘመን በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ የሚያከብሩት በ29 ነው። የሰሜን ወሎ ሊቀ ጳጳስ ብፁዕ አቡነ ቄርሎስን ስልክ ደውዬ አግኝቼ አነጋግሬያቸው ነበርና እንዴት ነው ይሄ ነገር? አርብ ዕለት ቤዛ ኩሉ ዓለም ብላችሁ ትፈስካላችሁ፣ ጠዋት ትገድፋላችሁ ማለት ነው አልኳቸው። አይ አይደለም፣ በዓሉን መቼስ ምን ይደረግ እንደ ህዝቡ በ28 ያከብራሉ። ቤዛ ኩሉ ዓለም ዮም ተወልደ፣ የዓለም መድኃኒት ኢየሱስ ክርስቶስ ዛሬ ተወለደ ብለው ግን የልደቱን በዓል የሚያከብሩት በ29 ነው፣ በጾም ነው። አንድ ላይ ቢሰራ በዛው በ29 ቢሆን እንዴት ጥሩ ነበር። ይሄ ነገር እያለያየ ነው ብለውኛል። እንዲህ አይነት ነገር ጎንደር ውስጥ አለ፣ እንዲህ አይነት ነገር ተንቤን ውስጥ አለ፣ ትግራይ ብዙ ቦታ እንዲህ እያለ እያጋጨ ነው ያለውና ካህሳይ ሃይማኖታዊ ትውፊትና ባህል በኢትዮጵያ ብሎ በጻፈው መጽሐፍ ላይ ይህንኑ በሚገባ ዘርዝሮ አስረድቷል እና ከጥንት ጀምሮ ነው። ለምሳሌ ጎንደር ውስጥ ሊቁ የዶክተር አለቃ አየለ አለሙ ደቀ መዛሙርት ዶክተር አለቃ አየለ የፍትሐ ነገሥት የሃይማኖተ አበው የመጽሐፍተ ሊቃውንት መምህር የነበሩ ናቸው። ከጎንደር አዲስ አበባ በሚመጡበት ጊዜ በቀጥታ ምኒልክ ቤተ መንግስት ቀዳማዊ ኃይለ ሥላሴ ጋር ነበር። እዛ ነው የሚያርፉት፣ የሚቆዩት እዛ ነው። የእሳቸው ደቀ መዛሙርት 29ን ነው የሚያከብሩት፣ 28ን አይቀበሉም። 28 ዘመነ ሉቃስ ጳግሜ 6 ሲሆን ጳግሜ እዛው አክትሟል፣ ወደ ዘመነ ዮሐንስ የሚሸጋገርበት ምንም ምክንያት የለም ይላሉ። አንዳንዶቹ ደግሞ ጌታ የተወለደው በዘመነ ማቴዎስ ስለሆነ ጳግሜን 6 እዚህ ላይ ምን አመጣት እሱ እዛ ላይ አክትሟል ይላሉ። እነዚህ ደግሞ በ28 ይከበር የሚሉ ሰዎች ደግሞ ጌታ በእናቱ ማህፀን 9 ወር ከአምስት ቀን በመቆየቱ ምክንያት በ28 የምናከብረው ጳግሜ 6 ሲሆን ቁጥሩን 9 ወር ከ5 ቀን ለማድረግ ነው። በ29 ማ ካከበር ነው ጳግሜ 6 ሆና 9 ወር ከ6 ቀን ሊሆን ነው ይላሉ። እንዲህ አይነት ነገር ነው እየተነታረኩ ያሉትና ግን ያው ዘንድሮ በዚህ በብሔራዊ በዓልነቱ ነው የሚከበረው ካጋጠመን እንነጋገርበት ብዬ ነውና የሊቃውንት ጉባኤ አባል የሆኑ የጠቅላይ ቤተ ክህነት ሊቀ ማእምራን ብርሃነ መስቀል አጠና የሚባሉ አነጋግር ያለው እስቲ እንደው ለጥቂት ደቂቃዎች ከሳቸው ጋር እንቆይ።
ለኛ በኦርቶዶክስ ተዋህዶ ክርስቲያን ህዳር 15 በዚች ቀን የጥንተ ስቅለት ጾም ብሎ የሚያውጀው በ15 ነው። ከዚህ አንስተን እስከ 29 ስንቆጥር 44 ቀናት ይገኛሉ። ስለዚህ እስከ 28 29 ነው ማለት 44 ቀን ይሆናል ጾሙ
28 ላይ።
አዎ እንግዲህ 29 ውልደት ነው። ስለዚህ በዘመነ ዮሐንስ በ28 መገደፍ አለበት ይላሉ። ይሄ ከመጽሐፍም ያልተገኘ ዝም ብሎ በልቦለም ግሳር በ28 እንዲገደፍ የሚል የለም።
ታዲያ ዘንድሮ አሁን ለምሳሌ እንግዲህ 28 እና 29 መጣ፣ ምን ልናደርግ ነው? 28ን ብሔራዊ በዓል በ28 ነው
እንግዲህ ጀማ ያው እንደ ተያዘው እንደ ስለመጣ የተጀመረ ስለሆነ የሱዱስ እስከሚወስን ድረስ እየተጓዘ ነው ያለው። በዛው ነው
ከዚህ በፊት እንደ ተደረገው እንግዲህ ጎጃም ሞጣ ውስጥ፣ ትግራይ ተምቤን፣ እንዲሁም ጎንደር በተለያዩ አካባቢዎች እንዲህ እንደ ዘንድሮው ገና ልደት ታህሳስ 28 ሐሙስ ውሎ አርብ ጥንተ ልደቱ ነው እየተባለ እንደተበላና በተለይም ደብረ ብርሃን ስላሴ ራሱ እንደዚሁ ሐሙስ ልደቱን አክብረው እንደገና አርብም በመታረዱ ምክንያት ከፍተኛ ተቃውሞ ከቤተ ክህነቱ አካባቢ ተሰንዝሮ እንደነበር ይነገራል። ቤተ ክህነቱ አንድ ቋሚ የሆነ ነገር መስራት አለበት፣ ይህን ያህል ዘመን እየተንከባለለ የመጣ ችግር ነው። በቅርቡ የተሰራ ሌላ ስህተትም እዚህ ላይ ማንሳት ይቻላል። አዲሱ ፓትርያርክ አባ ማትያስ የተሾሙት የካቲት 24 ቀን 2005 ዓ.ም ነው። የቤተ ክርስቲያን በዓል ደግሞ አንድ ስርዓት ሲዘረጋ ወራት እየተመረጡ ነው ጾም የሌለበት። የካቲት ግን በተለይ ከ15 ከ16 በኋላ ብዙ ጊዜ አብይ ጾም ላይ ነው የሚውለውና ያን ጊዜ ስላጋጠማቸው ቶሎ ብሎ ሹመቱን ለማጽደቅ ብቻ የካቲት 24 ቀን 2005 ዓ.ም ሲመተ ፕትርክናቸው ተከበረ። እንደ አጋጣሚ ፍስክ ነበረ። ፍስክም ስለሆነ ነው በዓሉ የተከበረው። ግን በየአመቱ ሲከበር ፍስክ አይደለም። ይኸው አሁን መጣና እንደገና ጾም ላይ ዋለ። እና ለምን ይህ ይደረጋል እያል ሁላችንም በእውነቱ የሚሰማን አተን ነው እንጂ መጮኋችን አልቀረም። በየአመቱ ሲከበር ፍስክ አይደለም። እዛው ሊቃውንት ጉባኤው አካባቢም በዚህ ሀሳብ ላይ አይስማሙም። ለምሳሌ ቃና ዘገሊላ ዋና በዓሉ ታሪኩ የካቲት 23 ቀን ነው። ወደ ጥር 12 ቀን የመጣው እንዲህ አይነት ነገር ያጋጥማል ተብሎ ነው። ቃና ዘገሊላን ያህል እግዚአብሔር ውሃውን ወይን አደረገበት ተብሎ የሚታመን በሰርግ ቤት ተገኝቶ የተፈጸመ ስርዓት መሆኑ የሚታመን በዓል እንዴት አብይ ጾም ያጋጥመዋል?
የካቲት የጾም ጊዜ ነውና ነው ነገሩ።
አዎ ነው። አርቀው አላዩም። ከሆነም በኋላም እስከ ዛሬ ድረስ ተነጋግረው ለዘንድሮ እንኳ ማረምና ማስተካከል ነበረባቸው። አላረሙም፣ አላስተካከሉም። ምናልባት ወደፊት በዚህ ጉዳይ ላይ ጊዜው ሲደርስ የምንነጋገርበት ይሆናል።
አዎ ጊዜው ሲደርስ እንነጋገርበታለን። ከሊቃውንቱ ጉባኤም እንጠይቃለን። መልካም በዓል እንደሚገጥምህ ተስፋ አረጋለሁ። እንግዲህ እኛ ያው በ28 ልናከብር ነው፣ ቤዛ ሁሉም ልንል ነው። እንግዲህ እንዴት ነው
የዚህን ታሪክ ግን ከምኒልክ ጀምሮ እያነታረ ያለ ነገር ስለሆነ አንድ ፕሮግራም ለሮብ ለ27 ወይም ደግሞ ለ28 የበዓሉ ዕለት አንድ ማታ ብትይዙልኝ ከመበላት ካለመበላቱ ጋር በተያያዘ
ጥሩ
አንድ ዝግጅት አለኝና ከተፈቀደልኝ ባቀርበው ደስ ይለኛል።
የዛ ሰው የበለን እግዚአብሔር ይስጥልኝ ንጉሴ። ለዛሬ
አመሰግናለሁ አዲሱ። መልካም በዓል።
ከጋዜጠኛ ወርቁ ተገኝ ጋር
ለአሁን ወዳቆየነው ወግ ተመልሰናል። ቀደም ሲል ያሸሩ ጀርመኖች እና ኢትዮጵያውያን ነበሩ የሚያሰለጥኑን ብለሃል። እና ጀርመን ብትል ጀርመን ስቱዲዮ የሚባል ነበር ማስታወቂያ ሚኒስቴር ውስጥ።
ጀርመን ስቱዲዮ ጀርመኖቹ አቋቁመው የነበሩ የማሰልጠኛ ነው። ከሁሉም የበለጠ እኔ ነኝ እንዲያውም የተጠቀምኩበት። መጨረሻ ላይ ወደ ፕሮዳክሽን ክፍል ስዘዋወር ያንን ስቱዲዮ ነበረ የምጠቀምበት። ይሄ ነው እንግዲህ ሌላው የማስታውሰው። አራተኛ ፖሊስ ጣቢያ እንደ እስረኛ ሆኜ ገብቼ ሌቦችን
ታስራ አይደለም የምር አይደለም
አይደለም እንደ ታሳሪ ሆኜ ነው የገባሁት።
ይገርማል መፈቀዶ። እሺ
አዎ በቃ ፈቅደውልኝ ነው። ኮሎኔል ያኔ በኋላ ጀነራል ሆኖ መሰለኝ ያደቴ ጉርሙ፣ እሳቸው ፈቅደውልኝ ነው ገብቼ እንደ ታሳሪ ሆኜ ብዙ ነገሮችን ነው ይዤ የወጣሁት። ለምን ሰው ወደ ሌብነት ለምን ያዘነብላል በሚል ጥሩ ጥሩ ነገሮች ለመስራት ሞክሬያለሁ።
አልጠረጠርሁም ታሳሪዎቹ
ያው ያው ኪስን ሲበረብሩ ሳንቲም ያገኛሉ። ሳንቲሙን ከወሰዱ ምንም አይላቸው። የገቢ የሻማ የሚባል ነገር
የሻማ አዎ፣ አልተመታህም የሻማ ከፍለ ድነሃል።
አልመቱኝም፣ ባልገባል አልመቱኝም። ሳንቲሙን እየገብቻለሁ።
ጥሩ ነው። ዘይዳል እና እሱ ፕሮግራም ተላለፈ
ተላለፈ። ብዙዎቹ ይተላለፉ ነበር። አማኑኤል አሁን እነዚህ የአእምሮ ህውከት ያለባቸውን ሰዎች
አዎ
እሱ ጋር ቆይቼ ሲጫወት ውዬ ብዙ ነገሮች ይዤወጥቻለሁ። እንዲያውም አስታውሳለሁኝ ያ ሆስፒታል በዛ ፕሮግራም የተነሳ እንዲሻሻል ተደርጓል። ለህሙማኑ አንዳንድ ማሻሻያ ሁሉ ተደርጎላቸዋል። እና በተቻለ መጠን እንግዲህ ሰው ያልነካቸውን ነገሮች ለመስራት ነበረ ጥረትም አድርገው ለማለት ነው።
ማስታወቂያ ሚኒስቴር እንደ እነማንን ታስባለህ? እነማን ታስታውሳለህ? እንደው ከእነሱ ስራዎች ደግሞ ትዝ የሚልህ አብራችሁ ስትሰሩ ያሳለፋችሁትን ነገር በተመለከተ አንዳንድ ትዝታዎችን እንደው
እንግዲህ ማስታወቂያ ሚኒስቴር እውነት ለመናገር ጥሩ ችሎታ ያላቸው ሰዎች የተከማችሁበት ቦታ ነው። እጅግ እጅግ በጣም ትልቅ ችሎታ የነበራቸው ሰዎች ከእነዚህ ሰዎች ብዙ ትምህርት ትቀስማለህ። አቶ ገዳሙ ጥሩ መምህር ነው፣ ጥሩ አለቃ ነው። ሻለቃ ግርማ ጥሩ መምህር ነው፣ ጥሩ አለቃ ነው። በእውነት ጥሩ አስተዳዳሪ ነው። በስሙ አያወጣውም እንጂ ጸሐፊ ነው። እና ብዙ ብዙ ሰዎች ነበሩ። አሁን አቶ አሳብነው እርግጥ እኔ ገና እንግዳ ነበርኩ ለቤቱም፣ ግን ከሱ ጋር ብዙ ነገሮች ለመቅሰም እሞክር ነበረ። ደርሼበታለሁ ለትንሽ ጊዜም ቢሆን። ወንዶሰን ገብረ ኢየሱስ ምናልባት አንተ ወደ ማስታወቂያ ሚኒስቴር በመጣህበት ጊዜ እሱ ወደ ብሔራዊ ቲያትር ተዘዋውሮ ነበር።
አልተገናኘንም።
በጣም ግሩም ችሎታ የነበረው ሰው ነበረ። በኪነ ጥበባት ጉዞን ረዳቱ ሆኜ ይሰራ ነበረ ደበበና ወጋየሁ ከመምጣታቸው እና እነሱ ጋር ተዳብዬ ከመስራቴ በፊት እና የቲያትር ጥበብን ያፈቅር ስለነበር ወደ ብሔራዊ ቲያትር ቤት ተዘዋውሮ እንዲያውም የሚያፈቅረውን ስራ በመድረክ ላይ እየሰራ እያለ ነው ህይወቱ ያለፈው እና ሁልጊዜ የማስበው ሰው ነው። ሌሎች እንግዲህ ጓደኞቼ እነ ተፈራ ግዛው ከቴሌቪዥን፣ ያው ሰለሞን ክፍሌም አንዱ ነበረ በጣም ቅርቤ፣ ዮሐንስ ገብረ ጻድቅ፣ ተክሉ ታቦር፣ ንጉሴ ስዩም ሌላው በጣም የቅርብ ጓደኛዬ ነበረ። እነዚህ በጣም ትዝ ይሉኛል። ከሴቶችም አሁን እነ ወይዘሮ አሰገደች፣ ወይዘሮ አልማዝ ደጀኔ፣ ወይዘሮ አለሚቱ ይበርታ፣ እነዚህ አብረን በቅርብ ሰርተናል እናውቃቸዋለሁ። ሰለሞን በቀለ፣ አቶ እጅጉ ከምሲ፣ ወይዘሮ ሮማን ወርቅንም ደርሼባቸዋለሁ።
ሴቶች ፕሮግራም ነው የቤተሰብ የሚሰሩት?
የቤተሰብ ፕሮግራም ይሰሩ ነበር፣ የሙያም ፕሮግራም ይሰሩ ነበር። እውነት ለመናገር የእሳቸውን የመሰለ ያነባበብ ለዛ ያለው ሰው የለም ነው የሚባለው እስካሁን ድረስ። ወይዘሮ ሮማን አያነቡም፣ ያጫውቱሃል እንጂ በጫታ መልክ ነው የሚያቀርቡለት የጻፉትንም ጽሁፍ። እና በጣም ብቃት የነበራቸው ሰዎች የነበሩበት ቦታ ነው። እነ ሻውል ባም ነው ታታሪ ሰው። እነዚህ ሁሉ እነ አበራ፣ እነ ጥሩነህ፣ እነዚህ ሁሉ መቼም በጣም በብዙ አኳያ በጣም የምታደንቃቸው ሰዎች ናቸው።
ጥሩነህ በጣም የሚደነቅ ሰው ነው። ነፍስን ይማር። በጠዋት ነው የሚገባው። የጠዋትን ፕሮግራም ማስተናገድ ማንም የማይነካበት፣ አለቆች በሙሉ ታውቃላችሁ፣ ለእሱ ነው የሚሰጠው። እሱ ደግሞ ቡና ከሚለው ማስታወቂያ ጀምሮ ብዙ ነገሮች የእሱ መለያ የሆኑ ፕሮግራሞች ነበሩ፣ ከሙዚቃ ምርጫ ጭምር።
በጣም ነፍሱን ይማረው። እሱም አበራም አልፈዋል ነው የሚባለው።
አበራ ማሞ አዎ። እንደውም አንድ ጊዜ ጥሩነህ ማሞና አበራ ማሞ ወንድማማቾች ናቸው ወይ ብለው አድማጭ ጠይቁ ነበር ብዙ ጊዜ። ደግሞ አብረው ሙዚቃ ምርጫ ይሰራሉ
ለብዙ ዘመን አብረው የእሁዱን የዘፈን ምርጫ ለብዙ ዘመን አብረው ሰርተዋል። ስራቸውን የሚያከብሩ ልጆች ነበሩ።
የማስታወቂያ ሚኒስቴር ስራህን ጋዜጠኝነትህን ትናፍቀዋለህ? ሚስት አደርጋለሁ ወይ እንደሚባለው በእንግሊዝኛው አነጋገር ይቅርታ።
ማስታወቂያ ሚኒስቴር ትምህርት ቤት ነው እንጂ የስራ ቦታም አይደለም ማለት ትችላለህ። አንድ ፕሮግራም ለመስራት መጽሐፍት ታገላብጣለህ፣ በሙያው የበሰሉ ሰዎችን ታነጋግራለህ። ትምህርት ቤትም ራስህን በየቀኑ የምታስተምርበት ቦታ ነው። ከዛ አኳያ በእውነት ማስታወቂያ ሚኒስቴርን በጣም በጣም እናፍቀዋለሁ።
አካባቢ ሬዲዮ ቢኖር እንደው ገብቼ በሰራው ደስ ባለ።
ለምን አጣቀቀም ማለለም እንግዲህ ምናልባት መቼም አንዳንዴ ስሜትን ለመወጣትና እግረ መንገድንም ለህዝብ ትምህርት ለመስጠት እንደ ተወሰኑ ስሜቱና ፍላጎቱ ካላቸው ጋር ሰብሰብ ብሎ እንደውም ኦታዋ የአማርኛ ራዲዮ የለም እና አንድ ሁለት የመጥቼ እንዳየሁት ምንም የለምና እንዴት ነው?
በአጋጣሚ ቶሮንቶ ከአድማስ ባሻገር የሚል ተጀምሮ ነበረ። ከዚህ ከኦቷ እየሄድኩ እንደውም አገዛቸው ነበረ። ሰዎችም ለማሰልጠን ሞክር ነበር እና ግን ያው የኛ ነገር የታወቀ ነው። እንጀምርና እንተዋለን። ጥሩ ነገር ካመጣ በኋላ ያ ነገር ቆመ እና መሞከሬ አልቀረም ነበረ።
አንተም ተሞክራለህ። አንተንም የሚያውቁ ሰዎች አሳደው ይዘዋል። ባለፈው ለምሳሌ በደርግ ጊዜ ከዚህ ከዋሽንግተን የተወሰኑ ሰዎች ሰብሰብ ብለው ወደ ኢትዮጵያ የሚተላለፍ አውሮፓ ውስጥ ስርጭቱን ያደረገ አንድ ፕሮግራም ላይ ጀመር አድርገህ እንደነበር አስታውሳለሁ በቅርብ። እሱም ደግሞ አልዘለቀም። እና ሙያው ያሳድድሃል። አንተም ትፈልገዋለህ። የተሳካና አንድ ወጥ የሆነ ነገር ገና መስመር አልያዘም በእርግጥ።
እስቲ እንግዲህ ጤናውን ይስጠን።
እውነት ነው። ከማስታወቂያ ሳንወጣ ጋሽ ወርቁ የማሰልጠን ስራ ምትሰራ ነበር እና ስላሰለጠንካቸው ጋዜጠኞችና ስለ ስራዎት ሲንገረን።
የማሰልጠን ስራ እንድሰራ አቶ ገዳሙ ነበረ እዛም የመደበኝ። ሰዎች አዳዲስ ሰዎች ሲቀጠሩ ብዙ ጊዜ ለአንድ ለ15 ቀን ያህል እናሰለጠናል በተለያየ አቅጣጫ። ይህንን እድል ያገኙ ሰዎች ዮናስ ገብረ ማርያም አንዱ ነው፣ ሚሊዮን ተረፈ፣ አሰለፈች ጌታቸው፣ አርጋው አሽኔ፣ እነ ስጦታው፣ ሌሎችም አሉ። አሁን ስማቸው ተዘነጋል። እነዚህም እንግዲህ አቅም በፈቀደው ለማሰልጠን ሙከራ ተደርጓል። ከሰለጠኑም በኋላ ራሳቸውን የቻሉ ጥሩ ጋዜጠኞች ሊሆኑ በቅተዋል።
ደግሞ የፕሮግራሞችን ርዕስም አንተ የምታወጣላቸው ልጆች አሉ። እንዲህ አይነት ፕሮግራም ስራ፣ እንዲህ አይነት ስሪ ብለህ
ብዙ ፕሮግራሞችን ርዕሶቹን፣ መግቢያ ሙዚቃ
ቲም የሚባለው
ቲሙን፣ አንዱ ሙዚቃ ወደ አንዱ ሙዚቃ እየቆራረጥኩ የራሴን የሙዚቃ እንትን እየሰራሁ ለፕሮግራሞቹ መግቢያና መውጫ አደርገው ነበረ እና በተቻለ መጠን ኃላፊ አግዳሚው ቶሎ ይይዘው የሚችለውን ስም ነበረ ለፕሮግራሞቹ እንትን ይለ ነበር። አሁን መንገደኛው ጋዜጠኛ እኔ ነኝ ያንን ስያሜ የሰጡት። ሌሎችም ነበሩ እና ስሞችም እንደዚሁ እንትን ነበረ እና ዮናስ ያው ቀልደኛ ነው። ዮናስ እንደምታውቀው
በጣም
እየቀለደ ነበረ የሚሰራው። ጎበዝ ሰራተኛ ነው። በቀልድ ነው የሚያቀርብ የነበረው እና ጥሩ ተዋጥቶለት ነበረ።
ዮናስ ከሚሰራ ፕሮግራም ትዝ የሚለኝ በየቦታው ሲሄድ የተለያዩ ስሞች ያገኝ ነበረ። የቡና ቤት ስሞች እንደዚህና የመንደር ስሞች። አንድ ስም አገኘሁ ብሎ የተናገረው በራዲዮ የማይረሳኝ፣ ኢትዮጵያ ለሶማሊያ ቅንጣት መሬት አትሰጥም ጠጅ ቤት። ስለ ስሞች አወጣ ሲያወራ ኢትዮጵያ ለሶማሌ ቅንጣት መሬት አትሰጥም ጠጅ ቤት፣ እሱን አየሁ ብሎ በጣም የሚያስቅ ነው። ስልጠናን በተመለከተ የዓለም አቀፍ መጀመሪያ ስቀጠር ስልጠና ያገኘሁት ነፍሳቸውን ይማር ከወይዘሮ ዓለም ሰገድ ነበረ። ትያለም በጣም ጎበዝ ጋዜጠኛ ነበሩ፣ ሲያሰለጥኑም በጣም ቆንጆ ነበር እና ስልጠናውን እዛው አገኘሁ ከወይዘሮ ዓለም። አንተ ደግሞ እዛው ማስታወቂያ አቡነ ጴጥሮስ ነበርክ እና ዮናስን አገኘህ። በኋላ መጥቼ እኔም እዚህ ቲም ውስጥ ገብቻለሁ አቡነ ጴጥሮስ ለነገሩ እና አይረሳኝም ማለት ነው። እናንተ
ይሄ ስልጠና እኛ ጋር ለሚሰሩት ብቻ አይደለም። የፖሊስ ፕሮግራም ነበረ፣ የጦር ኃይሎች ፕሮግራም ነበረ። በእነዚህ ሁሉ የሚሳተፉትን ሰዎች እያመጣን እናሰለጠን ነበረ ደረጃውን ለመጠበቅ እና ጥሩ ረድቷል ማለት ነው።
ልክ ነው። የፖሊስ ፕሮግራም ትዝ የሚለኝ ካሳሁን የቴዲ አፍሮ አባት እናንተ ነበራችሁን። ጎበዝ ሰው ነበረ። ፖሊስ ፕሮግራም ለመስራት ስቱዲዮ ሲመጣ እንገናኝ ነበር እና ጥሩ አስተዋዋቂ፣ ጥሩ ሬዲዮ ተናጋሪ ነበረ።
ስዩም ባሩዳ
አዎ።
በጣም ጎበዝ ሰው በእውነት ግሩም ጠባይ፣ ግሩም ችሎታ እና ምርጥ ሰዎች ነበሩ ማለት ይቻላል።
እንደው በነገራችን ላይ ይሄ ሽብ ማስታወቂያ ሚኒስትሩ የነበራችሁ ብዙ ችግር እንደነበረ እሰማለሁ። ካለፈም በኋላ ቢሆን እንዴት ተወጣችሁት ያንን?
በጣም ትልቅ ችግር ነበር። ሁለት ቦታ ተከፍሎ ነበር ማለት ይቻላል።
ሚኒስቴሩ ማስያቱ
ሜሶን ደጋፊ፣ የኢህአፓ ደጋፊ ተብሎ ሁለት ቦታ ተከፍሎ ነበረ። ስራም መስራትም አልቻልንም። እኔ እንዲያውም ለቅቄ ለመሄድ ማመልከቻ አስገብቼ ቱሪዝም ኮሚሽን ገብቼ ነበረ ለአንድ አመት ከሁኔታው ለመራቅ። ከተመለስኩ በኋላ በቦታዬ የመቆየት እድል አልገጠመኝም። ኢሰፓኮ የሚባለው በተመሰረተበት ሰዓት ነበረ ወደዛ እንዲዘዋወር ተደርጎ እዛ የሬዲዮን በሚመለከት ሬዲዮ ዓለም መምሪያ ስራ ነበረ። ብዙም ስራ አልሰራውም፣ እርግጥ ነው በሙያው ስራ ደስ ይለኝ ነበረ፣ ግን ያጋጣሚ ነገር ነው።
እዛ ምን ነበር የሚያሰሩ? ቅርታ
አንዳንድ ጥናት ታቀርባለህ፣ ሬዲዮ ሊሻሻል የሚችልበትን፣ ቴሌቪዥን ሊሻሻል የሚችልበትን እና እንደዚህ አይነት ነገሮች ነው። ይህን ያህል የጎላም ስራም አልነበረውም ማለት ይቻላል። እዛም አልቆየሁም በአጋጣሚ ኤግዚቢሽን ማዕከል ተዘዋወር በኃላፊነት ስመራ ነበረ። በሙያ ተሰርቶ ቢሆን እኔ ለሙያው በጣም በጣም ፍላጎቱ ስለነበረ ብዙ ነገር መስራት በተቻለ ነበረ፣ ግን አልሆነ፣ ወቅቱ አልፈቀደ።
የመጨረሻው ምንድን ነው? ከመገናኛ ብዙሀን ከማስታወቂያም ከምንም ያራቀ ስራ
ወደ ጣሊያን በሄድኩበት ጊዜ ነው። በኤግዚቢሽኑ ማዕከል የሰራኋቸው አንዳንድ ስራዎች ታይተው ነው ወደዛ እንዲሄድ የተደረገው።
ጣሊያን ሀገር ለምን?
ካልቸራል ካውንስለር ሆኜ ወደዛ ተዘዋወ
ወደ ውጭ ጉዳይ ሚኒስቴር ገብተህ ማለት ነው?
አዎ።
ከዛ ግን ከሮም በኋላ ያው ወደ ካናዳ እንዴት ነው ጉዞ?
ያው በኤምባሲ ነው ወደ ካናዳ የመጣሁት። እዚህ መጥቼ ብዙ ጊዜ እኮ አልቆየንም፣ ወዲያው ነገሮች በተንትናቸው ወጣ። ብዙ ሰዎች ደርግን የለም አቋማችንን እንለውጥ አቋማችንን እናስተካክል እያሉ ምክር ይሰጡ ነበር። ያን ምክር የሚቀበል ጠፍቶ ያው ሀገር መፈራረስ ደረጃ ደረሰች። እንደማስታውሰው እዚህ እንኳን እዚህ ካናዳ አምባሳደር ታደሰ ነበረ፣ ታደሰ ገብረ ኪዳን፣ በየጊዜው አቋማችንን እናስተካክል እያለ ሀሳብ ያቀርብ ነበረ በጽሁፍ። ግን ያ ሊሆን አልቻለም።
እግዚአብሔር ይስጥልኝ ጋሽ ወርቁ፣ አመሰግናለሁ። አሉላ፣ እንግዲህ እየቋጨን ነው። እኔም ወደ ሌላ ስራዬ፣ አንተም ወደ ረፍትህ ነው።
ደረብቴ መለሳለሁ። ትክክል ነው አዲሱ። በዚህ ሰዓት ዝግጅታችን የሚከታተሉ በዓሉን ለሚያከብሩ አድማጮቻችን በሙሉ በድጋሚ እንኳን አደረሳችሁ እንላለን።
መልካም ነው። መልካም የረፍት ጊዜ እንዲሆንልህ እመኛለሁ። ልናይህ እናፍቃለን በቶሎ።
እኔም ናፍቃችሁኛል። አመሰግናለሁ አዲሱ። ለምሽቱ ያለውን በዚሁ ልንቋጭ ነው። አሁን የቀረን
እስከ ማጠቃለያ ዜና የሚያዳረሳችሁና ይህ የጀመርነው የማዶና ሴሌብሬሽን የተሰኘው ዜማ ይሆናል።
እናመሰግናለን አዲሱና አሉላ። ማጠቃለያ ዜና ስምችን ሰናበታለን። የሩዋንዳው ፕሬዚደንት ፖል ካጋሜ በመጪው የአውሮፓውያን 2017 ለሶስተኛ የስልጣን ዘመን ሊወዳደሩ መወሰናቸውን ዩናይትድ ስቴትስ ነቅፋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ የካጋሜ ውሳኔ አሳዝኖናል ብለው ካጋሜ የሀገራቸው ሕዝብ ከ20 ዓመታት በላይ ለፍቶ የመሰረተውን ዲሞክራሲያዊ ተቋማት ለማጠናከር የነበራቸውን ታሪካዊ እድል ችላ ብለው አበላሽተዋል ሲሉ ቅሬታቸውን ገልጸዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሚኒ ሳውዲ አረቢያ ንጉሳዊ ቤተሰቧን ይነቅፉ የነበሩትን ታዋቂ የሺሃዎች ሼሃ ንሚር አልነሚርን በሞት በመቅታቷ በቀል ይጠብቃታል ሲሉ አስጠነቀቁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአመት በዓል ረፍታቸውን አጠናቀው ወደ ዋሽንግተን ተመልሰዋል። ፈጥነው የሚያከናውኑት ስራ በመሳሪያ ሽያጭ ላይ አዳዲስ ቁጥጥሮችን መጣል እንደሚሆን ተገልጿል። ባለቤታቸው ሚስተር ኦባማ ባለቤታቸው ሚሸል እና ሁለቱ ልጆቻቸው አመታዊ ረፍታቸው ላይ ከቆዩበት ከፕሬዝደንቱ የትውልድ ሀገር ከፓሲፊኳ ከሀዋይ ክፍለ ግዛት ተመልሰዋል። የዩናይትድ ስቴትሱ የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ተፎካካሪ ዶናልድ ትራምፕ በሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ ለተዋጊ መመልመያ በሚጠቀምበት ቪዲዮ ላይ መታየታቸውን እያጣጣሉት ናቸው። ባለፈው አርብ ይፋ የሆነ የሸባብ ቪዲዮ ላይ ዶናልድ ትራምፕ በደቡብ ካሮላይና ክፍለ ግዛት የምረጡኝ ዘመቻቸው የዩናይትድ ስቴትስ መንግስት ሙስሊሞች አሜሪካን እንዳይገቡ እንዲከለክል የሚጠይቅ መግለጫ ሲያነቡ ነው ያሳየው።
የአሜሪካ ድምጽ ራዲዮ ዘወትር ቅዳሜና እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት በሚጀመረው ሌላ የአማርኛ ስርጭት መልሰን እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበ ከዚህ ከስቱዲዮ
አሉላ ከበደ ከዚሁ ከዋሽንግተን አቅራቢያ ከስቱዲዮ ውጪ በዚሁ እንሰናበታለን።
ሰላም፣ ደህና ደሩ። ሃፒ ኒው
This program has come to you from the Voice of America, Washington.